ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አፄ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ
ክፍል 7
ታሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለእናት
ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 7
አጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቶርከባይ የምሸሽ ፈረስ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቶርከባይ የምሸሽ
በሌጣ ፈረስ ልጅ ኃይሉ የደጃዝማች ማሩን ግፍ ሰርቶ አለመስገባው በቁ ጊዜ በተለይም ሕፃን ልጃቸውን ያለምንም ምክንያት ሊያስገድሉባቸው መሆኑን በተረዱ ጊዜ ያለፈው በጸጸትና በቁጭት የወደፊቱ በሀዘንና በስጋት ስሜት ትዕግሥታቸውን ጨርሶ አሳጣቸው። ለቻይሉ በዚህ ጊዜ የነበሯቸው ድሎች ሁለት ብቻ ነበሩ፣ ወይም ሁሉንም ነገር ለጉድቁሜ ከማይቀራፌን ባጠፋው ይህ ሁሉ ጭንቀትና ግፍ የታየዋለሁ ብሎ ራስን ማጥፋት፣ ወይም ለምን አባቱ ነው ባለኝ አቅም ሁሉ ሞክሬም አልሞተው ብሎ አንድ ሌላ ነገር መሞከር ነበር። ግን ራስን መግደል የሚባል መንፈስ በኃይሉ ስሜት ውስጥ ቦታ አልነበረውም። አንደኛ በእግዚአብሔር የሚያምኑ ክርስቲያን ናቸው፣ ሁለተኛ ግፍ መቀበል፣ ትዕግስት፣ ዛሬም ይሁን ነገ በራስም ይሁን በልጅ ዋጋቸውን የማያጡ ነገሮች መሆናቸውን የሚያውቁ ሰው ናቸው። ስለዚህ የታጋሽነት ትዕግስታቸው ቢያልቅም ትዕግስት የማሳጣት ትዕግስታቸው ገና አዲስ ነበር። እንደ ጎበዞች ሁሉ ጦር መወርወር፣ ጋሻ መመከት፣ አነጣጥሮ መተኮስ እንደሚችሉ፣ መከራንና ችግርን መቋቋም እንደሚያውቁ እያወቁ እስከዛሬ በሰላማዊነት አመኑ። ግን በዘመነ መሳፍንት ሰላም ዋጋ አልነበራትም። ሰላም አንድ መንደር በሰላም ማታደር አትችልም ነበር። ሰላም ለአንድ መስፍን አምስት ጎጆ ያለበት ግዛት ለመጨመር አትችልም ነበር። በዚህ ጊዜ ሰላምን የሚሹ ሁሉ መናቀን፣ መዋረድን፣ መደህየትን፣ መታሰርን የሚፈልጉ ሰዎች ይመስሉ ነበር። ሰላም የፈሪነት፣ ትዕግስት፣ የህያነት ምሳሌዎች ነበሩ። ልጃይሉ ሳይቸግራቸው ሰላማዊ ሆኑና ሰላም በጊዜው ልታፈራ የምትችለውን የመራራ መራራ የሆነ ፍሬ ለአስራ አምስት ዓመት መገበቻቸው። አሁን ደግሞ ቀምሰውት የማያውቁትን ሌላ መራራ ፍሬ ልታቀርብላቸው በማፍራት ላይ እንዳለች አዩ። ትዕግስት መራራ ናት፣ ፍሬዋ ግን እጅግ ጣፋጭ ነው የሚለው ምሳሌ በልጅ ኃይሉ ዘንድ ችኮ ያለፈ አታላይ ተረት ሆኖ ተገኘ። እንዲያውም ትዕግስት መራራ ናት፣ ፍሬዋ ግን የመራራ መራራ ነው የሚል ሆኖ አገኙት። ስለዚህ ሌላዋን አይነት ትዕግስት መረጡ። ዝም ብሎ የግፍ መደራረቢያ የመሆንን ትዕግስት ሲጥሉ፣ መከራን ችግርን እየታገሱ ምሕረት የሌለውን ጠላት ትዕግስት የማሳጣትን ትዕግስት መረጡ። ስለዚህ ልጅ ኃይሉ ሕፃኑ ካሳ እንዲሰረቅ መታዘዙን በሰሙ በበነጋው ለወይዘሮ አትጠገብ ሳይነግሩ የመንገዳቸውን ሁኔታ ሲያሰላስሉና ሲያደራጁ ዋሉ። ምንም ቢሆን የቋራ መኮንን ነበሩና በየቶፋውም በየቋንቁራውም እየተጣሉ የቆዩ አንዳንድ ከወርቅ የተሰሩ እንደ ቀለበት አምባር ያሉ ትንንሽ ግን መልካም ዋጋ ያላቸው ነገሮች ስለነበሯቸው እነሱን ሁሉ ከያሉበት ለቃቅመው በድግ አለፍ አለፍ እያደረጉ ቋጠሯቸው። ሌሎችንም ትንሽ ሆነው ከፍተኛ ዋጋ ያወጣሉ ተብለው የሚታመኑ ትንንሽ ዕቃዎች በአንድ ጨርቅ ጠቅልለው አሰሯቸው። ወይዘሮ ስትጠገብ ከልጅ ኃይሉ ጋር በቆዩበት ጊዜ እንዲህ ያለ ነገር ሲያደርጉ ያዩአቸው በዚህ ቀን ብቻ ስለነበር ወደ እሳቸው ቀረቡና የዛሬው ዕቃ መጠራረብስ አስፈራኝ፣ የት ጉዞ አሰቡ አሉ። ወይዘሮ አትጠገብ እንደ ቀልድ አድርገው እንደኔ 15 ዓመት ተወዝፎ ስንኩል የሆነ ሰው ደሞ የት ይጓዛል ብለሽ ነው? አይጡ እንኳ የማጥቃቱ ድርሻ ይቅርብኝ ብሎ ስንት ዕቃ እየጎተተ አጠፋብኝ። ለዚህ ነው ዕቃዎችን እየጠራረስኩ የማስቀምጣቸው አሉ ልጅ ኃይሉ በፊታቸው ላይ አንድ ብቹ ነገር እየተነበበ። አይቶስ አልተቻለም አሉ ወይዘሮ አትጠገም። እስቲ ያንን ልጥ ለአሽከሮች ስጫቸውና በውሃ ያርሱት፣ ቶሎ እንዲርስ ውሃውን አሙቀው እንዲነክሩት ንገሪያቸው አሉ ልጅ ኃይሉ። ከባጡ ላይ ተሰቅሎ ሲኖር በጢስ የተቆረውን የአውራና የውል ክፋ ልጥ ጥቅል እያመለከቱ ወይዘሮ አትጠገም እሺ ብለው ልጡን በዘንግ በማውረድ ወደ ባጡ እንዳንጋጠጡ፣ አውራው እንኳ ሳይበላሽ አይቀርም፣ ውሃ ሲነካው ይበጣጠስ ይሆናል፣ ብዙ አመቱ አይደል አሉ ልጅ ኃይሉ። አይ የአውራ ልጥ እኮ በጣም ወፍራም ነው፣ አሁን ላዩ በጢስ የጠቆረ ቢመስልም በውሃ ርሶ ሲሰነጠቅ ውስጡ ልጅ ሆኖ ነው የሚገኝ አሉ ወይዘሮ አትጠገም። እሺ እስቲ ለሁሉም ወርዶ ቶሎ ይነገር አሉ ልጅ ኃይሉ። ወይዘሮ አትጠገብ ልጡን አውርደው ገረዶች ምግብ ወደሚያስበስሉበት ጎጆ ወሰዱት። በዚህ ጊዜ ሕፃኑ በድንገት ምርር ብሎ አለቀሰ። ልጅ ኃይሉ ወደ አልጋው ቀረብ ብለው ሲያለቅስ አብሮ የሚያፈናጥራቸው እጆቹንና እግሮቹን እየተመለከቱት ዝም በል ዝም በል እያሉ የማያውቁበትን ሕፃን ማባበል ጀመሩ። ከንፈሮቻቸውን እያጋጠሙ ሲስቅ ጥቅ የምትል ድምጽ በማሰማት ሳቅ በማሳየት ባራቸውን ወደ ላይ ቁጥር በማድረግና በመፍታት ሳሉን ዝም ማስተኛለው ብለው ቢሞክሩ ከጭወቱ ያቆሙት አልቻሉም። እሳቸውም ወያልፍልሃል ወይ ሙተታርፋለህ ግድ የለም አትጮህ ሲሉ በከስታ ተናገሩና ወደ በሩ ቀረብ ብለው ሰማሽ ወይ አንቺን ነው አትሰሚም አሉ። አቤት አሉ ወይዘሮ ስትጠገብ ወደ ቤት እየመጡ ልጁ አስቸገረኝ እኮ ምነካው ይህንለት ቀን አመሉ ተለውጧል እስቲ ቶሎ ትስጪው ይቻይሉ። ወይዘሮ አስተጠገብ ላይ የዘመዶቻቸውን የባልነት ወግ ተከትለዋል። ወለተ ተክሌን በስሟ ወለተ ተክሌ አንዳንድ ጊዜም በተለይ ብቻቸውን ሲሆኑ ወለተዬ እያሉ ይጠሯት ነበር። ወይዘሮ አስተጠገብ ግን አብዛኛው የክፍለ ሀገሩ ህዝብ እንደሚያደርገው አንቺን ነው ሰማሽ ወይ ስምኝ እንጂ ሰማያለሽ እያሉ ከሚጠሯቸው በስተቀር ከሰው ጋር ሲጫወቱ እሷ እንዲያርጋ ባስ ባለ ጊዜ ባለቤቴ እንዲፈጥራ ከሚሉ በቀር አንዲት ቀንም አትጠገብ ብለው ጠርተዋቸው አያውቁም። ይህ ልማድ ብዙዎች ሰዎችን ብዙ ጉድ ሰርቷል። ለምሳሌ አንድ ሰውዬ በዳኛ ፊት ቀርቦ ራሱና ሚስቱ የሚፈለጉበት ምክንያት ስለነበር ስምህ ማን ነው ብሎ ዳኛው ጠየቀ። ጣሰው አለ ተጠያቂው ሰው። ጣሰው ማን? ጣሰው አሸብር። የባለቤቴ ስም አለ ዳኛው። የባለቤቴ ስም አለ ጣሰው አንገቱን ወደ መሬት ደፍቶ እያሰበ። ቢያስብ ቢያስብ የሚስቱ ስም ትዝ አለው አለ። ጊዜ በጀብህ እኮ አለ ዳኛው ጣሰውን እየተመለከተ። ትዛለኝ ብሎ እኮ ነው ጌታዬ። የሚስትህ ስም ምን ላድርግ ጌታዬ? ልጆች የሚጠሯት እማማ ብለው ነው። ዘመዶች የሚጠሯት እኔ ስታገባ ባወጡላት ሌላ ስም ነው። እኔ የምጠራት አንቺ እሷ እያልኩ ነው። እውነተኛውን ስሟን ሲጠሯት የምሰማ አንዳንድ ቀን ብቻ ነው። ስለዚህ አሁን ትዛልላለኝ ብሎ አቶ ጣሰው ሲናገር በዚያ የነበረው ሰው ሁሉ በሳቅ አወቃ። ተኛውም አብሮ ሲስቅ ቆይቶ ሳቁን ሲጨርስ ታዲያ ምን ይሻላል አለ። ጎረቤቶቼ ከዚህ ዋሉ እንድጠይቅ ይፈቀድልኛ ጌታዬ አለ ጣሰው። አሁንም ሳቁ ነጎደና ሂዶ እንድጠይቅ ተፈቀደለት። ጣሰው ከጎረቤቶቹ ሁለቱ ቁመው ወደሚነጋገሩበት ቦታ ሂዶ አዋ መሸሻ እባክህ አንድ ነገር ንገሩኝ አለ። ምን ነገር አለ አቶ መሸሻ ታላቅ ጉዳይ መስሎት። የእሷ ስም ማን ነበር? የማን የእሷ? የኔዋ ነዋ። የምን ያንተዋ? ጣሰው ባለቤቴ ለማለት እንኳ ስላፈረ ቀስ ብሎ የባለቤቴ ነዋ አለ። ልቻይሉ የዚህ አይነቱ ውድል ይድረሰኝ ብለው ነው መሰል ወይዘሮ አስተጠገብን ቢሞቱ በስማቸው አይጠሯቸውም ነበር። ስለዚህ አንቺን ነው ትሰሚኛለሽ ብለው ጠሩ። ወይዘሮ አስተጠገብ ሕፃኑን አጥብተው እንቅልፍ ሲወስደው ቀስ አርገው አስተኙና ሲነሱ እስቲ ልጡርሶ እንደሆነ አምጪልኝ አሉ ልጅ ኃይሉ። ወይዘሮ አስተጠገብም ወጡና የራሱን ልጥ ይዘው መጡ። ልጅ ኃይሉ ከአንድ አጎዛ ላይ ቁጭ ብለው ያን የራስ ልጥ በእጃቸውና በጥርሳቸው እየሸነሸኑ በእግራቸው ረግጠው ይዘው የሱቻ ገመድ እንደሚፈትል ሰው ሸረብ ሸረብ ያደርጉት ጀመር። አምስት ስድስት ክንድ የሚሆን ከፈተሉ በኋላ እንደገና በአንድ በኩል ገመዱን በአንድ በኩል ልጡን አድርገው እየፈተሉ ገመዱን ሶስት ሽርብ አደረጉት። ሶስቱን ሽርብ ገመድ ፈትለው እንደጨረሱ በካስማን ጫፍ ላይ እየተመጠሙ ሲያለሰልሱት ቆዩና ከተቀመጡበት ብድግ ብለው አንቺ ገመድ ዛሬ ስራሽን መፈጸም አለብሽ አሉ ቀስ ብለው። ሊቻይሉ ቀኑን ሙሉ በዚህ ሁኔታ ዋሉ። ወይዘሮ ስትጠገብ ግን ያ ሁሉ ያልተለመደው ጉድጉድ ለምን እንደሆነ አልገባቸውም ነበር። መቼም ዳቦ ቆሎ ባንድ ቀን አይደርስ፣ እስቲ ሁለት ሶስት ቂጣዎች ጋግሪ አሉ ልጅ ኃይሉ በድንገት። የት ይሄዳሉ አሉ ወይዘሮ ስትጠገብ። ኋላ ነግርሻለሁ፣ አንቺም አብረሽኝ ስለምትሄጂ ሁሉ እንኳ ባይቻል ጥቂቶች ልብሶችሽንና ጌጣዎችሽን ጠራዥ አሉ ልጅ ኃይሉ። ምን ሽብር መጣ አሉ ወይዘሮ ስትጠገብ ቀስ ብለው። የሄሮድስ ሽብር መጥቷል፣ ብቻ ቆይ ኋላ ነግርሻለሁ አሉ ልጅ ኃይሉ። ወይዘሮ ስትጠገብ ግራ ገባቸው። ደርሷል እነግርሻለሁ፣ አሁን እቃሽን አዘጋጂ አሉ ልጅ ኃይሉ። በዚያ ያሉት ሌሎች ሰዎች ቀርቶ ወይዘሮ ስትጠገብ ራሳቸው ነገሩን ሳያውቁት በልጅ ኃይሉና በወይዘሮ ስትጠገብ እጅ ብቻ ትንንሾቹ እቃዎች ተጠራርዘው ቂጣዎቹ ለቁንጦት እንደሚበሉ ያህል ተጋግረው አመሹ። ወይዘሮ ስትጠገብና ልጅ ኃይሉ ብቻቸውን በጎጆአቸው እንደተቀመጡ ከምሽቱ ሁለት ሰዓት ግድም በሚሆን ጊዜ ላይ አንድ ልጅ እግር ሰውዬ ወደ እነ ልጅ ኃይሉ ቤት መጣ። ሰውየው ገብቶ የአክብሮት ሰላምታ እንደሰጣቸው ወይዘሮ ስትጠገብ ቀና ብለው በደንብ ሲያዩት ትናንትናውን ወደ ቤታቸው መጥቶ ከልጅ ኃይሉ ጋር በቆይታ ሲጨዋወት የቆየው የደጃች ማሩ አሽከር መሆኑን ተረዱ። ዛሬም ጨዋታ እንዳላቸው እንዳላሰናክል ብለው ወይዘሮ ስትጠገብ ወጥተው ወደ ማድ ቤት ሄዱ። ቢሆንም በልባቸው ምን ሊፈልላቸው ይሆን እያሉ ማሰባቸው አልቀረም። ወይዘሮ ስትጠገብ እንደወጡ ተቀመጥ እንጂ እኔ ወንድም ተቀመጥ አሉ ልጅ ኃይሉ። እሺ እቀመጣለሁ ብሎ ከአንድ መደብ ላይ ቁጭ አለ። እኔ ተዘጋጅቻለሁ፣ እንግዲህ ዛሬ መሄዳችን አይደል አሉ ልጅ ኃይሉ። ዛሬማ ተቀረን መላው ሁሉ ውሃ በላው ማለት ነው። እንደነገርኩት በምንም ሁኔታ ሰርቄ እንዳወጣ የተሰጠኝ ጊዜ እስተነገ ብቻ ነው። በእነዚህ ቀኖች ውስጥ ግን ያስፈልገኛል ያልኩትን ሁሉ እንዳገኝ ተደርጓል። ገረዶችን የምደልልበት ብዬ ብዙ ወቄት ወርቅ ተቀብያለሁ። ሰው ያየኝ ወይም ጩኸት ሆኖ ሰው የተከተለኝ እንዲሆን የምገልበት ጥሩ ነፍስ ያስፈልገኛል ብዬ ተቀብያለሁ። ከፈረሶች ውስጥ ያስፈልገኛል ያልኩትን ማንኛውንም ፈረስ እንድጭን ተፈቅዶልኛል። ስለዚህ በዚህ አጋጣሚ ጊዜ ታሰራንበት ይህን የመሰለ አጋጣሚ ዳግመኛ የሚያገኙ አይመስለኝም። ልጁም በዚህ ሰሞን ውስጥ በምንም ሁኔታ ሊሰረቅባችሁ ይችላል አለ የደጃዝማች አሽከር። መልካም ነዋ፣ እንግዲህ እኔማ ምን አለኝ ብለህ በምትለኝ ሰዓት እነሳለሁ አሉ ልጅ ኃይሉ። እኔ ይኸው መውጣቴ ነው። ብቻ ካቡን እንዴት ትወጡታላችሁ? መውጣት የምትችሉበት ያስቸግራል እንጂ አብረን ስንወጣ እንዳንጠረጠር እኔም በምስራቅ በር ሳለው ትልቅ ግራር ስትጠብቁኝ ነበር አለ አሽከሩ። ለካቡስ ደህና መውጫ አንቸገርም። በጉጆችን ጀርባ በኩል በቀደም ዕለት ተንዶ ገና ስላልተሰራ ምንም ሳንቸገር ተራምደነው እናልፋለን አሉ ልጅ ኃይሉ። እንደዚህ ሆኗል። ይህማ እግዚአብሔር መንገዶን አዘጋጅቶሎታል ማለት ነው። ጊዜው ሰላም ሆነና ካፈርሶ ሳይሰራ ሲያድር ደጃች ማሩ ዝም አሉ ማለት ነው። ቀድሞ ከዚህ ታላቅ ምሽግ በአንዲት አቅጣጫ ድንጋይ ወድቃለች የተባለ እንደሆነ በእሷ ምክንያት ካቡን ሁሉ ሳያስጠባብቁ አያድሩም ነበር። አሁን ሰውን አራምዶ ለማሳለፍ እስኪችል ድረስ ዝም ብለው ታዩ። እግዚአብሔር ብዙ ሳያምለት ብሎ ነው። ራሳቸው መጣፍ ሲደግሙ እንኳ 10 በሮች ያሉት ቤት ያለው አንድ ባለጠጋ 9 ዘግቶ አንዱን ቢተው በዚያ ባንዱ ብቻ ላይ ባገብቶ ያለውን ሀብት ሁሉ ይወስድበት ይችላል። ስለዚህ አንዱ ክፍት ተሆነ የዘጠኝ መዘጋት ዋጋ የለውም። ታሰርቱ ቃላት ወይስ ዘጠኝ ፈጽሞ አንዱ እንዲያፈርሱ ሁሉም እንደፈረሱ ይቆጠራል ይሉ ነበር። አሁን በአራቱ ማዘን ያሉት በሮቻቸው ሁሉ በጥብቅ ተዘግተው በዘበኞች ሲጠበቁ በጓሮ ባለው ቀዳዳ ሊሰረቁ ነው። ነገ ምን ይሉ? አለ አሽከርየው እንደ መሳቅ እያለ። የኔውስ ነገር እሺ መንገድ ያዘ። አሁን ሐሳብ የሆነብኝ አንተው ነው አሉ ልጅ ኃይሉ። የኔ ጉዳይ ሎትም እንዴት አሁን በአሁኑ ዘመን አሽከርነት ይጠፋ ብለው ደምቢያና የማሩ ቤት ቢቀሩ ጎጃ ብሻገር ጎሹ፣ ስሜን ብሄድ ውሌ፣ ሸዋ ብሻገር ሳይለስላሴ፣ ትግሬ ብሄድ ሰባጋዲስ እያሉ ምን ሆናለሁ? በማሩ ቆርቤ ያለው ስት አመት ሙሉ አገር ብያገኘው ትርፍ የዘወትር ስድብና ጠፊ ነው አለ የዚች አልማጅ ሎሌ። እሱሳው አሉ ልጅ ኃይሉ። አሽከሩ የተናገረው ልክ ነበር። በዚያ ዘመን በአንድ ጠቅላይ ግዛት ነፍስ ገሎ ቤት አቃጥሎ ሰርቆ ነጥቆ ወደ ሌላው መስፍን ግዛት መሻገር ከቻለ የአንድ ጀግና አቀባበል ከሚያገኝ በቃ ሌላ ችግር አያጋጥመውም። እነዚያ መሳፍንት ለዘመቻ በተንቀሳቀሱ ቁጥር በዘመቱበት ክፍለ ሀገር የሚኖረውን ሕዝብ ጨፍጭፈው ሀብት ንብረቱን ዘርፈው ቤቱን አቃጥለው በጠቅላላ ጥፋት ላይ ጥለውት የሚሄዱት አንሶ በአንዱ ክፍል ወንጀል የፈጸመውን ጥፋተኛ የሌላው ክፍል በክብር እየተቀበለ ስለሚያኖረው ያ መከረኛ ሰላማዊ ሕዝብ በወንጀለኞች ብዛት እንደታወቀ ይኖር ነበር። ሰው ያለ እህልና ያለ ልብስ መኖር ስለማይችል በልማድ ይሰራ ይዘራ ያጭድ ያመርት ነበር እንጂ ዘመኑ ሁሉንም ወንበዴ ለመሆን የሚያስመኝ ሰላም ማረፊያና መጠጊያ ያጣችበት ዘመን ነበር። በዚያ ዘመን የኢትዮጵያ ሕዝብ ከአረብ፣ ከቱርክ፣ ከግብጽ ጋር በየጊዜው እየተዋጋ ከመገኘቱ በላይ በአንዱ ክፍል ገብ ሲል በሌላው ክፍል የእርስ በርስ ጦርነት እየተነሳ ኢትዮጵያውያንና ኢትዮጵያውያን ሳይፋጁበት የሚያልፍ ጊዜ አልነበረም። በአገራችን ውስጥ ከመሬቱ ስፋት ጋር ተመጣጣኝ የሆነ የህዝብ ብዛት ሳይገኝ የቆየውም በወባው በወረርሽኙ ብቻ ሳይሆን እርስ በርስ በመተላለቅ ነው። በአገራችን ታሪክ ውስጥ ዘመነ መሳፍንት ተብሎ የሚታወቀው ክፍለ ጊዜ ዘመነ መቅሰፍት፣ ዘመነ መከራ፣ ዘመነ ጭካኔ፣ ዘመነ አራዊት ተብሎ ሊጠራ የሚገባው ነው። ይሁንና ያ ሁሉ የእርስ በርስ ፍጅት እያለ የዓለም ጠንቅ የነበረው የቱርክ ኃይል ወይም የአረብና የግብፅ ግፊያ በኢትዮጵያ ምድር ላይ ብዙ ድል እንዲኖረው አለማድረጋቸው ሲታይ ደግሞ እነዚህ ጨካኞች አባቶቻችን እንድንኮራና እንደ ባለውለታነታቸውም እንድናከብራቸው እንድንወዳቸው እንገደዳለን። አገራቸውን ራሳቸው ቢበድሏትም ከነሱ በሚከፋ ጠላት እንድትጎዳ አልተዋትም። ቢሆንም ኢትዮጵያን ጥሎ ያልጣላት ጠባቂ አምላኳ ብቻ ነው። እነዚህ ልጆቿስ እርስ በርሳቸው ታግለው ሲወድቁ የሌላ መረጋገጫ ለመሆን የደረሱበት ጊዜ ተቃርቦ ነበር። ይህን የሚያውቅ አምላኳ ከሞት ድኖ ከጥፋት እንዲያድናት የመረጠውን ልጇን ከአንዱ አጥፊ መስፍን ጨካኝ እጅ ለማዳን ለማጣፋት የታዘዘውን አሽከር አዘዘ። ስለዚህ ልጁን ለመስረቅ የተላከው የደጃዝማች ማሩ ሎሌ፣ ውቤ፣ ጎሹ፣ ሳህለስላሴ፣ ሰባጋዲስ እያሉ ማሩ ቢቀር ምን እንዳይመጣ ነው ሕፃን ልጅ የምገለው ብሎ ሕፃኑን ለማስረፍ ቆረጠ። በዚህ ሁኔታ ከልጅ ኃይሉ ጋር ተስማሙና ሰውየው ሲወጣ ወይዘሮ አትጠገብ ወደ ልጅ ኃይሉ ተመለሱ። ልጅ ኃይሉም እንግዲህ ተነሽ፣ ጊዜ እንዳናበላሽ አሉ። ነገሩ እንዴት ነው? አሉ ወይዘሮት ተጠጋ። አሁን የውይይት ጊዜ አይደለም፣ ለመንገድ አጫውትሻለሁ አሉ ለቻይሉ። ለምን ሰውየው ነው የሚያንሳል? አምኛለሁ፣ ጥሩ ክርስቲያን ነው። አሁን ተነሽ እንዳይቀልድብን። አይቀልድብንም ነው እኮ የምልሽ። ከዚህ በኋላ ወይዘሮ አትጠገብ ልጁን ለመጀመሪያ ጊዜ ባንቀልባ አዘሉት። ቂጣዎቹ የተቋጠሩበትን ነጭ ከረጢትና የጌጣዎቻቸው የተቋጠሩበትን ራሴን በእጃቸው አንጠልጥለው ያዙ። ሚካኤሉም ሲጠራርዙ የቆዩትን እቃዎች ያዙና ራሳቸው ብቻቸውን ለ14 ዓመታት ከወይዘሮ አትጠገብ ጋር 1 ዓመት ከጥቂት ወራት ተግዘው የኖሩባትን ጎጆ ላይቶች፣ ለቁንጮች፣ ለትኋኖችና ለሌሎችም ተባዎች ጨርሰው ለቀውላቸው ሹልም ካሉ። እድሜ ለልጃች ማሩ እንጂ ለነሱ እንኳ አንዱን ይተኩላቸው ይሆናል። ከዚያም በፈረሰው ካብ በኩል ቀስ ብለው ወጡና ከሰውየው ጋር ወደ ተቃጠሩበት ግራር ሄዱ። ሚካኤሉ ወይዘሮ አትጠገብ ጥቂት ለየት ብለው እንዲቆሙ አድርገው ወደ ዛፉ ስር ቀረብ ሲሉ ሰውየው ሁለት ጦሮች በአንድ እጁ የአንድ ፈረስ ለኮ በሌላ እጁ ይዞ ቆሞ አገኙት። ከዛፉ ስር ላይ ሁለት ጋሻዎች ተቀምጠው ነበር፣ ነገር ግን በጨለማው ምክንያት ተለይተው አይታዩም ነበር። መጡ እሚቴስ አለ የደጅ አዝማች አሽከር በሹክሹክታ። መታለች አሉ ሊቻይሉም ቀስ ብለው። የት አሉ? ተወጣን አልቀረ መፋጠን ነው እንጂ አለ ሰውየው። ሊቻይሉ መለስ ብለው ወይዘሮ አትጠገብን ከቆሙበት ወደ ዛፉ ስር አመጧቸው። እንግዲህ ይህን ፈረስ እመይቴ ይሄዱበት፣ ተበቅሎ ፈረስ ይገርማል ብዬ ነው ፈረስ የጫንኩት። ለእነሱ ግን ልጁን ሰርቄ ሳመልጥ እንዲመቸኝ ነበር ያልኳቸው አለ ለከርሳ ህይወት ብሎ የከዳው የደጃዝማች ማሩ አሽከር። የለም ግድ የለም፣ እኔ ቅድም ገመድ ስፈትል ቆይቼ ይዣለሁ፣ በሌላ ፈረስም ቢሆን በገመዱ ሸብቤ ሄዳለሁ ብዬ ነው አሉ ሚካኤሉ። ምን ማለት ሆኖ ጌታዬ? እርጥብ ህፃን ከነናቱ በሌጣ ፈረስ ሲሄድ እኔ በኮርቻ ላይ ሄዳለሁ? ምን ይጎዳኝ ብለው ነው? እኔ ባኮን ፈጣና ደጋዳሞት ነው ያደግኩት፣ በሌጣ ፈረስም ቢሆን በደንብ መጋለብ እችላለሁ አለ ሰውየው። እሺ ይሁን፣ እግዚአብሔር ዋጋህን ይክፈልህ። እኔስ መቼም ምንም አልሰራልህ፣ ልጁም ቢያድግ አያውቅህ አሉ ሊቻይሉ ተከዝ ብለው። ከዚያም ገመዷን አወጡና ባይሆን እንኳ ፈረሱን በዚህ ሸብበዋ አሉ። ይህስ በጣም ያስፈልገኛል፣ እኔ በጭራሽ አላሰብኩትም ነበር። ይበሉ፣ ቶሎ መንገድ ቀጥሉ። እርሶም ጎንደር ደርሶ ማደር ይገባዎታል። እኔም ሰዎች ለይተው ከሚያጡኝ ቦታ አርፌ ማደር አለብኝ ካለ በኋላ አንዱን ጦርና አንዱን ጋሻ እየሰጠ በዚህም ራስዎን ይጠብቁ አላቸው። እሺ እንሂድ አሉ ሊቻይሉ። ከዚያም ከድጋቸው ፈተው በእጃቸው ይዘውት ከነበረው ጥሬ ወርቅ አያሌን ከብሎች አንስተው ባይሆን ለስንቅ እንኳ ብትሆን ይችን እንካ እባክህ አሉት። ምን ነው ለምን እንደዚህ ይቸገራሉ? ለመሆኑ ቅድም ያልኩትን አልሰሙኝም? ከደጃዝማች ብዙ ነገር ተቀብያለሁ እኮ አለ ሰውየው። በል እንግዲህ እግዚአብሔር ይከተልህ ዋጋህንም ይክፈልህ አሉ ሊቻይሉ። አሜን አለ ሰውየው። ሰውየው ከሁለቱም ከተሰናበተ በኋላ መንገዱን ሊቀጥል ሲል ሊቻይሉ በድንገት አነሱና ወንድሜ፣ የሰው እግር የሚደርስበት አይታወቅም፣ ለመሆኑ ስም ማን ነው አሉ። ደፈርሻ አለ ሰውየው። ደፈርሻ ማን? ደፈርሻ ወሰን። አሁን ለመሄድ የቆረጥከው ወዴት ነው? አሁን ይህን መረጥኩ ልል አልችልም። ምርጫዬ ወደ የትም ሂጄ ከደጃዝማች እጅ ማምለጥ ብቻ ነው በእግዚአብሔር ይከተልህ አሜን። ስንጆ ሲሄድ ልጃይሉ ወይዘሮ አትጠገብ እንደገፈው ከፈረሱ ላይ አስቀመጡና የተጠረዙትን እቃዎች ከደሃራው ላይ አንጠልጥለው የፈረሱን ለቆ ይዘው እንደመሮት እያሉ በመሳብ ወደ ጎንደር ግስገሳ ጀመሩ። ያ የተባረከ ሰው ልጅት ማሽማሩ ልጁን በምንም ሁኔታ አሰርቀው እንደነ ሙሴ እንደነ ባህራን ሰው አንስቶት እንዳይተርፍ እንኳ ታንቀው ገለው ለመገጭ ወንዝ ሊጥሉት አቅደዋል። ይህን ለመፈጸም የታዘዝኩትም እኔ ነኝ። እኔ ግን ይህን ተማደግ በሕፃኑ ላይ የታሰበው ነገር በእኔ ላይ ቢፈጸም ይሻለኛል። በአራት አያቶች የክርስቲያን ዘር ነኝ። የእናቴ አባት ትግሬ፣ የአባቴ እናት ሸዋ መንዜ ሲሆኑ እናቴም በእናትም በአባትም ጎጃሜ ናት። ምንም ቢሆን የክርስቲያን ዘር ሁኜ ይህን የአረመኔነት ሥራ ለመሥራት ልቤም እሺ አይለኝ። አሁንም እኔ በምችለው ሁሉ እረዳዎታለሁና ለማምለጥ ይሞክሩ። እርሶ ተዘጋጁ፣ እኔ ነገ ማታም ቢሆን ልሸኞት እችላለሁ። ያላቸውን ሁሉ ለወይዘሮ አትጠገብ ለመንገር ጊዜና የመንፈስ ረፍ ስላላገኙ ምንም ሳይነግሯቸው ዝም ብለው እየሮጡ ፈረሱንም በግድ አሰገሩት። ምዕራፍ 10 ደወል። ጊዜ ከቀኑ 4 ሰዓት ግድም ይሆን ነበር። የጎንደር አባራት አብዛኛውን ጊዜ ደወልና ከበሮ ሳይጮሁባቸው እንደማይውሉ ቢታወቅም በዚያ ቀን በዚያ ሰዓት በአባ አብየ ጊዜ ቤተ ክርስቲያን ደወል የሚያስደውል ሰላማዊ ምክንያት አልነበረም። ወይ አንድ ሰው ሞቶ ለፍታት ጥሪ መደረጉ ይሆናል፣ ወይም ሌላ ሰላማዊ ያልሆነ ምክንያት መኖር ነበረበት። ደወሉ እንደተሰማ ከቤተ ክርስቲያኑ ዕቃ ጠባቂ መነኩሴ እስከ ደብሩ አለቃ ያሉት የቤተ ክህነት ሰዎች ቀስ በቀስ በቤተ ክርስቲያኑ ምድረ ግቢ ተሰበሰቡ። ነገር ግን ዙሪያውን ቢያዩ የአንድ ታላቅ ሰው ሬሳ ከናልቃሹ ቀርቶ ካህናቱን ለፍትሐት የሚጠራ መልእክተኛ እንኳ አልነበረም። ብቻ ከመረዋው መስቀያ ስር አንዲት ወይዘሮ ሕፃን ልጅ ታቅፈው ያለቅሱ ነበር። የደብሩ አለቃ የሴትዮዋን ሁኔታ እንዳዩ እስቲ ያችን ሴትዮ ወደዚህ ጥራት ብለው አንድን ዲያቆን አዘዙ። ዲያቆኑም በፍጥነት ሂዶ ሴትዮዋን ወደ ደብሩ አለቃ ፊት እንዲቀርቡ ነገራቸው። እርሳቸውም ወደ አለቃው ፊት ቀረቡ። አለቃው ደወል የሚደወልበትን ምክንያት ቢያውቁም ጉዳዩ እንደኔ ሴትዮ ላለ ሰው የሚያስፈልግ አይመስልም። አንድ ሰው ከአንድ ባለጋራው ጋር በጠብ ቆይቶ ጠላቱ እየበረታበት ሲሄድ፣ ወይም አንድ ከፍተኛ ባለስልጣን አንዱን ሰው ይዞ ከፍተኛ ቅጣት ለመቅጣት በሚፈልግበት ጊዜ መድረሻ ሲቸግረው ወደ አንድ ታላቅ ቤተክርስቲያን ሂዶ በመደወል ምጥን ይላል። የቤተክርስቲያኑ ካህናትም የተፈራውን ሰው በመለመን ተማጣኙን ሰው ያማልዱታል። ነገር ግን አንዲት ሴትን ከነ ሕፃኗ እስከዚህ አስጨንቆ የምጥንታ ደወል እንድትደውል የሚያስገድዳት የማን ግፈኛ ነው? ይህ ሐሳብ በአእምሯቸው መጥቶ የደብሩን አለቃ በጣም ተነተናቸው። ሴትዮዋ ወደፊታቸው እንደቀረቡ እንደምን አርፍደሻል እቴ? አሉ የደብሩ አለቃ። እግዚአብሔር ይመስገን አሉ ሴትዮዋ። ያጋጠመሽ ችግር ምንድን ነው?
ችግሬ ብዙ ነው ጌታዬ።
በዚህ ደብር እንድትደውይ ያደረገሽ ዋናው ችግርሽ ምንድን ነው?
አንድ ትልቅ ሰው ተጣልቶኝ ነው። ባለቤትሽ የነበረ ሰው ነው? ኧረ አይደለም። ባለቤት የለሽም? የለኝም። ወንድሞች ወይም ሌሎች የቅርብ ዘመዶች የሉሽም? የሉኝም ጌታዬ። የሰው ደሃ ስለሆንኩ አይደል ሁሉ መከራ የሚደርስብኝ? አሉና ሴትዮዋ እንባቸውን እንደ ጎርፍ ያወርዱ ጀመር። ታዲያ እስከዚህ የሚያስቸግርሽ ሰው ምን ሰው ነው? አሉ የደብሩ አለቃ። ደጃች ማሩ ናቸው ጌታዬ፣ አሉ ሴትዮዋ። ማሩ? ማሩ? የትኛው ማሩ? አሉ የደብሩ አለቃ። ማሩ የፈንጃው ናቸው፣ አሉ ሴትዮዋ። እኛ ትልቅ ሰው? አሉ የደብሩ አለቃ በነገሩ ደንግጠው። አዎ ስማቸውማ ትልቅ ነው፣ አሉ ሴትዮዋ። አረ በዚህ የሚገመቱ ሰው አይደሉም። ለመሆኑ ምን አገናኛችሁ? እስከዚህ ራሳቸውን ዝቅ እያደረጉ አንዲት ደሃ ሴት ያጠቃሉ? እርጉዝን ያቅፉ ይደግፉ እንደሚባለው እንዳንቺ ያለችን ሴት ቢቸግራት ይረዳታል፣ ብትበደል ያስክሷታል እንጂ እንዴት እንደዚህ ያደርጋሉ? አሉ አለቃው። ቢበድሉኝ እንጂ ቢረዱኝማ በማን እድሌ? ለመሆኑ በደሉ እንዴት ነው? ባለቤቴ የነበሩት ሰው የእሳቸው ግዞተኛ የነበሩ በመሆናቸው አሁን አምልጠው እኔን ከዚህ አድርሰው ወደ ቋራ ሸሽተዋል። ቋራ ምን አለው? የትውልድ አገራቸው ነው። ቀደም ሲል የደጃዝማች ማሩን የእህት ልጅ ወይዘሮ ወለተ ተክሌን አሁን የበደ ምድሩ ደጃች አንዳዋ ያገቧቸውን አግብተው ይኖሩ ነበር። በኋላ በግዞት እንዳሉ እኔን አግብተው ጥቂት እንደቆየ ይንፃን ተወለደ። በእርሱ ምህኛት ደግሞ ሌላ አዲስ ጠብ ተፈጠረ መሰለኝ። እኔንና ልጁን ይዘው ጠፉ። ደጃዝማች በጥብቅ እንደሚከታተሏቸው ስላወቁ እኔን ከዚህ ደብቀው ወደ አገራቸው ሄዱ፣ አሉ ወይዘሮ አትጠገብ። ዛዲያ ደጃዝማች አንቺን ቢያገኙ ይጣሉሻል ማለት ነው? አሉ አለቃው። ይሁንብኝ ነው እንጂ የደወልኩ። እንጃ እንዲያው ፈርተሽ እንጂ ደጃች ማሩን ያህል ሰው አንቺን አንዲት ምስኪን ሴት እስከዚህ ይከታተላሉ ብዬ አልገምትም፣ አሉ አለቃው። አለቃው እየደጋገሙ የደጃች ማሩን ትልቅነትና የእሳቸውን ትንሽነት እያጋነኑ በመናገራቸው ወይዘሮ አትጠገብ እንዲያውም ሆድ ብሷቸዋል። ቁጣቸው ቱግ አለባቸው። የእኛ ካህናት ቀን የሰጠው ስታዩ በከንቱ ውዳሴ መካብ፣ የተጎዳ ቀን የጎደለበት ስታዩ መናቅ ማዋረድ ልማዳችሁ ነው። እኔ ማሩ ጌታ አይደለም መቻልኩና ጌታው ትልቁ ሰው እያሉ ያሞግሱልኛል። እኔስ ቀን የጎደለብኝ ድሃ መሆኔን መቻጣሁትና 10 ጊዜ ምስኪን ምስኪን ይሉኛል። ደግሞ ተግፈኛ እስኪ አማልዱኝ አልኩ እንጂ ልመና አልመጣሁባችሁ፣ አሉ ወይዘሮ አትጠገብ ከፍ ባለ ድምፅ። ሕፃኑ ስላለቀሰባቸው ጡቱን በቀሚሳቸው አንገት እያወጥተው አጎረሱትና ወደ አለቃው ቀና ብለው ተመለከቱ። አለቃውም ያልጠበቁት ነገር ስላጋጠማቸው የሚመልሱት ተቸግረው ሲያቅማሙ ከቆዩ በኋላ ወዳጄ፣ እኔ የምለው እኮ እንዲህ አይደለም፣ መበደል አይገባቸውም ነበር ነው ያልኩት፣ አሉ። ጌታዬ፣ እኔም በጊዜ የጥጋበኞች ወገን ነበርኩ። ተማሩ የማያንስ ባል ነበረኝ። ተማሩ የሚበልጡ ወንድሞች ነበሩኝ። አለቁ። ታዲያ አሁን ማሩን ለማጥቃት እግዚአብሔርን ልቅሰ? እርሶ እግዚአብሔርን ይዳኙልኛል፣ አሉና ወይዘሮ አትጠገብ ያን የክረምትና በጋ መለዋወጥ ምንጩን የማይቀንሰው የእንባ ጎርፍ በሁለቱም አይኖቻቸው ለቀቁት። ኧረ ይች ሰው ነገረኛ ናት ባካችሁ፣ አሉ የደብሩ አለቃ። በዚህ ጊዜ አንድ ቄስ ወደ አለቃው ፊት ቀረብ አሉና ጌታዬ፣ እሜቴ የሚሉት እውነት ነው፣ አሉ። የምታውቀው ነገር አለ እንዴ? እስቲ ንገረን፣ አሉ አለቃው። እሜቴ አያውቁኝም፣ እኔ አውቃቸዋለሁ። የደጃዝማች መርሶ ባለቤት ሳሉ ነው የማውቃቸው፣ አሉ ቄሱ። መርሶ? የቱ መርሶ? አሉ አለቃው። መርሶ ጎንደሬው አይደረግም። እርግጥ ነው ጌታዬ። የነገር እውነት ነው እቴ? አሉ አለቃው ወደ ወይዘሮ አትጠገብ እያዩ። ምኑን? አሉ ወይዘሮ አትጠገብ። የደጃዝማች መርሶ ባለቤት ነበሩ? ነበር። ምን ያደርጋል? እሱስ ነበር። ወይዘሮ አትጠገብ አይደለም የሚባሉት? እርግጥ ነው እሱ ነው ስማቸው፣ አሉ ቄሱ በችኮላ። ቆይ አናግረን እንጂ አንተ ደግሞ እርሳቸውን እኮ ነው የጠየቅኩ፣ አሉ አለቃው። እውነታቸውን ነው፣ ያው ነው ስሜ፣ አሉ ወይዘሮ አትጠገብ። በፋሲል አጥንት በሱስንዮስ አጥንት እመቤቴ አይቀየሙብኝ። እኔ እኮ አንዲት ምስኪን ሴት መስላኝ ነው ጌታዬ። ማንኛውም ሰው ብትሆን ሌላውን ይናቃት ያጥቃት እንጂ ቤተክርስቲያን አምና ስትመጣ እንዴት ንቀትና ውርደት ይደርስባታል? ወይ ጎንደር የነዚያ ታላላቅ ነገስታት ከተማ፣ ያ የትክክለኛ ፍርድና የእውነት ከተማ፣ የነ ጻድቁ ዮሐንስ፣ የነ ኢያሱ አድያም ሰገድ፣ የነ በካፋ፣ የነ ምንትዋ፣ የነ ፋሲል ከተማ። በቤተ መንግስቶችሽ እንኳ ተራ ደሃና መስፍን እኩል ቁመው እኩል ፍርድ ያገኙብሽ የነበር ያልፎ ተረት ሆኖ ቤተ ክርስቲያኖችሽ እንኳ በደሃ ፊታቸውን የሚመልሱ ለሀብታም ፊት የሚያደሉ ሆኑ። እንግዲህ እግዚአብሔር ይሁን እንጂ ለማና ቤት ይባላል? አሉ ወይዘሮ ማትጠገብ። አለቃውም እሳቸው እንዳሉት አንዲት ምስኪን ሴት ሳትሆን አንዲት ታላቅ ነቢይት ቆማ ኢሳይያስና ኤርምያስ በኢየሩሳሌም ከተማ ያሰሙት የነበረውን የመሰለ ትንቢት የተናገረች መሰላቸው። ያዲያ አሁን ምን እንስራሉ? ሰውየው ደግሞ በቅርቡ አይገኙ። እንግዲህ ስዕልና መስቀል አስይዘን ሰው እንላክና የታቦታችንን መልእክት እናድርሳ፣ አሉ አለቃው። ጥሩ ነው ጌታዬ። እኔ በዚህ ተደብቅ የምቀመጥ ነበር፣ ግን ሀብቴ ሁሉ ያለው ደንቢያና አንፍራስ በመሆኑ በዚያ እንደ ልቤ መተላለፍ ታልቻል ችግር ይደርስብኛል ብዬ ነው፣ አሉ ወይዘሮ አትጠገብ። አረ ግድ የለም እመቤቴ፣ እንደምንም አድርገን እናስታርቆታለን፣ አሉ የደብሩ አለቃ በትሁት ቃል። በዚህ ሁኔታ አብየ ጊዜ ደብር አለቃና ካህናት በታቦቱ ስም ስዕልና መስቀላት ይዘው ወደ ደጃች ማሩ ላኩና ወይዘሮ አትጠገብንም ሆነ ሕፃኑን በክፉ ላያስቡ ቃል አስገቧቸው። እግዚአብሔር ደጃች ማሩን ከገሃነም ለማትረፍ የፈለገ ይመስላል። በቤተ ክርስቲያን ስም ለመጣ ነገር ሁሉ ፍጹም ታማኝ ናቸው። ስንቱን ውል ስንቱን ስምምነት ስንቱን ዝምድና ለቀላል ጥቅምና ክብር ብለው ገደብ ሲያስገቡት ጥቂት ቅርታ እንኳ አይሰማቸውም። በቤተ ክርስቲያንና በካህናት ፊት የማሉበትን ነገር ግን ማሩ ቀመስ እየተባለ እስከ ዛሬ የሚጠራውን እንደ ግል ንብረታቸው የሚቆጠር የነበረውንም ግዛት ያሳጡታል ቢባል እንኳ ለማፍረስ አይሞክሩም። በተለይ የሕፃኑ ግድያ ጉዳይ ሰው ሳያውቀው በድብቅ እንዲፈጸም እንጂ ሕዝብ አዳም በአዋጅ ካወራው በኋላ ማድረጉ እጅግ አሳፋሪ ስለነበር ከነጭራሹም ያላሰቡትና አንድ ከዳተኛ ሎሌ ስም ለማጥፋት ያስወራባቸው ነገር አስመስለው በመግለጽ በመሐላ የይቅርታ ቃላቸውን ለአብየ ጊዜ ታቦት መልክተኞች ሰጡ። ወይዘሮ አትጠገብም ካሳን በአብየ ጊዜ ቤተ ክርስቲያን ክርስትና ካስነሱ በኋላ በደንቢያም በጎንደርም እየተቀመጡ ሲያሳድጉት ልክ በሰባት ዓመቱ በጎርጎራና በደንቢያ ወሰን ላይ በሚገኘው በቸንከር ተክለ ሃይማኖት ቤተ ክርስቲያን ትምህርት እንዲጀምር አስገቡት።
ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም
ምዕራፍ 11 እኔ እነክስ ፍቅር ኢየሱስ የተባለው መጽሐፍ በስምንተኛው ሺህ ጊዜ ሁሉም እኔ እነክስ እያለ አንዱ ባንዱ ላይ ይነሳል ይላል። እውነት ነው። በየዘመኑ በብዙ አገሮች እኔ እነክስ የሚለው የትንቢትና የትዕቢት ቃል በአስደናቂ ሁኔታ ሲፈጸም ታይቷል። በብዙ አገሮች የመንግስታቱ መሪዎች ሲገለባበቱ በየመቱ የሚደረገው የመንግስት ለውጥ በአገራችን ያውም የትውልድ መሬት በሚባለው ክፍል በየመቱ የሚደረገውን የጭቃ ሹምነት ለውጥ ወይም ከፍተኛ የግብዝና አበል ኑሮት ተወላጆች ሁሉ የሚጣሉበትን የሀብታም ቤተክርስቲያን የግብዝና ሹመት ይመስላል እንጂ አንድን ነፃ አገር የሚመራ መንግስት ለውጥ ሊመስል አይችልም። ከዚህ ላይ ያለው ችግር የሰዎቹ መለዋወጥ አይደለም። በየተራ መተሳከሩ መገዳደሉም ግድ የለም ችግር አይደለም ይባል። ነገር ግን አንድ የጸናና ጥሩ አመራር ያለው መንግስት ኑሮት ጥሩ ግሮ ሰርቶ የራሱን ጠቅላላ ኑሮ መለወጥ ለሚፈልገው ያገሩ ህዝብ እድገት አላማው ስልጣን ሽሚያ ብቻ የሆነው ይህ አይነቱ ለውጥ ዋና እንቅፋት እየሆነ መገኘቱ ነው። በሀገራችን ይህ አይነቱ የእኔ እነክስ ደዌ ተነስቶ ኢትዮጵያ ህዝብ ከታላቅ ችግር ላይ የወደቀበትና ከመጨረሻው ውድቀት ላይ ሊደርስ ተቃርቦ የነበረበት ጊዜ ግን በታሪካችን ዘመነ መሳፍንት እየተባለ በሚጠራው ክፍለ ጊዜ ላይ ነው። በዚያ ጊዜ እያንዳንዱ ራስ እያንዳንዱ ደጃዝማች ሲቃዥ የሚያድረው በአክሱም ሲሆን ቤተክርስቲያን ታላቅ በዓል ተደርጎለት ነጋሪቱ፣ መለከቱ፣ ጥሩምባው፣ እምቢልታው፣ እንዚራው እየተደባለቀ እልልታው፣ ሆታው መሬት እያነቃነቀ ዘውድ ሲደፋ ነበር። እንደስትል ይሁንና አብዛኛው ስልጣን ተሿሚ ራሱ የዘውድ መስያ በመሆን ፈንታ በሰላ ጎራዴ ከአንገቱ ላይ ተበጥሶ ወድቆ በየጦሩ ሜዳ እየቀረ በዚያም የሚያልፈው መንገደኛ ሁሉ የነገሌ አጥንት እያለ የሚተርትበት የራስ አጽም እየተወ ያልፍ ነበር። በዚህ ሁኔታ ሁሉም ለየራሱ እነክስ ሲል በመካከሉ የተጎዳው መላው የኢትዮጵያ ህዝብ ነው። በጣም የሚያሳዝነው ኢትዮጵያ ያ አይነቱ እድል ከደረሰባት ጊዜ አስቀድሞ እንደነ ካሌብ፣ እንደነ ገብረ መስቀል፣ እንደነ ላሊበላ፣ እንደነ አምደ ጽዮን፣ እንደነ ሰርጸ ድንግል፣ እንደነ ዘርዓ ያዕቆብ፣ እንደነ ናዖድ፣ እንደነ ዳዊት፣ እንደነ ፋሲል፣ እንደነ አድያም ሰገድ፣ እንደነ ገላውዲዮስ፣ እንደነ ጻድቁ ዮሐንስ ያሉ ታላላቅ ነገስታት የነበሯት መሆኑ በመላ ኢትዮጵያ ሲታወቅ በዚያ ጊዜ ከነሱ አንዱ ለመሆን ምኞት ይሁን ሐሞት፣ እድልም ይሁን ጉልበት፣ ተስፋም ይሁን ሃይማኖት ያለው አንድ እንኳ አለመገኘቱ ነው። እርግጥ ነው ዘውድ መስፋት ሁሉም ይመኙ ነበር። ግን ከዚያ በኋላ ያለው ምኞታቸውና ዓላማቸው ከጎንደር ከተማ አካባቢ ሳይወጣ ታፍኖ ቁጭ ይል ነበር። ጎን የተሰማው ሁሉ በየፊናው እየተነሳ ያችን ለጉድ የተቀመጠች ያችን ባስጊ ማዕበል በተሸፈነ ዓለም ብቻዋን ብቅ ብላ የምትታይ ደሴት፣ ያችን በአራራት ተራራዎች ላይ አርፋ የፍጡራንን ዘር ጨርሶ ከመጥፋት እንዳዳነች የኖኅ መርከብ፣ የአፍሪካን ክፍለ ዓለም የነጻነት መርከብ በተራራዎቿ አናት ላይ አሳርፋ በማቆየት ጨርሶ ከመጥፋት ያዳነች አገር፣ ያችን ለታምር የተፈጠረች ኢትዮጵያ በየጎኗ ይዘው ይጎነታትሏት ነበር። ዓላማቸው የግል ፍላጎት ብቻ የሆኑት አንዳንድ መሳፍንቷም
ራፋቸው ተቃኒ መስሎ ከታያቸው ያገሪቱ አፍይ ጣላቶች ከሆኑት ጋር እንኳን ተሻከው ተወዳዳሪ ወንድማቸውን ለማጥቃት ይነሱ ነበር። ደጀዝማች ማሩም ለነበራቸው የመንግስት ፍላጎት በጋብቻ ተብያቸዋለሁ ብለው ካሰቧቸው ሰዎች ከልጃቸው ጋር ከልጃቸው ወይና ከሚስታቸው ወንድም ካራት ኢማም ጉክሳ ጋር በስልጣን እና በግዛት ሽሚያ ተጣሉ። ራስ ኢማም ጉክሳም በዘመኑ ይሰራበት የነበረውን የጨካኔና የሰው ማፍቻ ዘዴ በመከተል ክርስቲያኑና ለአማራው የደጃዝማች ማሩ ግዛት ርኅራኄ እንደማይኖረው ያመኑበትን የወሎን የእስላም ጦር ለቀቁበት። በጊዜው የነበሩ መሳፍንት አንዱን ክፍል በጣም ለማጥፋት ሲፈልጉ በዘር በሃይማኖት ወይም ባለፈ ግጭት ምክንያት ቂምና የመበቀል ፍላጎት ያለውን ክፍል መርጠው ይልቁበታል። አይወዲያ ቂም ቂም ማህይምነት ማህይምነት ለራስ ወገን መቅናት ምን ይነገራል? ራሱን አውሎ የሚገባው ጎበዝስ ራሱን ተከላክሎ ራሱንም አጥቅቶ ይሞታል። አይ ሴቶች፣ አይ ህፃናት፣ አይ ሽማግሎችና መበለቶች፣ ጉዱ መከራው በእነሱ ላይ ነበር። እንደ በግ እየተጋደመ በሰይፍ በጎራዴ በካራ የሚታረደው የሚሰለበው የሚቀጠለው አብዛኛውን ጊዜ ያው ሴቱ ህፃኑና እርጅና የተጫነው ነበር። ያፈረሱ ቄስና ደብተር እንኳ ገብተው እንዲረግጧቸው የማይደፈሩት ቤተ መቅደሶች ይበዘበዙ። ህጋዊ ቄስ ወይም የቅስናና ከዚያ በላይ የሆነ የክህነት ማዕረግ ያለው ድንግል መነኩሴ ካልሆነ በቀር የሱ ዲያቆን እንኳ እንዲነካው የማይፈቀደው ጽላት ተወርጉሮ ይረገጥ ነበር። ይህ ሁኔታ ከተፈጸመባቸው ብዙ ቀኖች አንዱ የራስ ኢማም ጦር ደንቢያን የወረረበት ቀን ነው። እጁ ከወሎና ከአዳል የተጠራቀመው የራስ ኢማም ጦር ከደብረ ታቦር ተነስቶ ሲመጣ በየመንገዱ የበጌ ምድርን ህዝብ እየበጠበጠ ካለፈ በኋላ ፍርቃ በር ደርሶ ወደ ደጃዝማች ማሩ ግዛት ሲገባ የደረሰበትን ሁሉ ቤት ማቃጠል፣ ከብቱን መንዳትና ሰውን መግደል ጀመረ። ይህ ነገር በመላው ደንቢያ ቢሰማም የጀግናውን የማሩን ግዛት እስከ ከተማው ጥግ ደርሶ የሚወር ጦር አለ ብሎ ያመነ ስላልነበር በመሃል ደንቢያ ያለው ህዝብ ሁሉ ጸጥ ብሎ የዕለት ተግባሩን ያከናውን ነበር። የጭንቅር ተክለ ሃይማኖት ቤተክርስቲያን መምህራንም ወንበር ዘርግተው ከማስተማር ለማቋረጥ ምክንያት የሚሆን አደጋ አለ ብለው አላሰቡም ነበር።
መቅደና አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋር። እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት። እርሳሱን እንደ ጠጅ ሞሱ ሲጠጣት፣ እኔ መዩ ቱርክ ባይ የምሸሽ
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።
I get it.